በብሪቲሽ ኮሎምቢያ ዩኒቨርሲቲ የሚገኘው የሲአይቲአር 101.9 ኤፍኤም የጣና ሬዲዮ ነው። የጣና ሬዲዮ በየሳምንቱ እሁድ ከጧቱ 9 ሰዓት እስከ 10 ሰዓት ድረስ በሲአይቲአር 101.9 ኤፍኤም የሚያስተላልፈውን ዝግጅት አሁን ጀመረ። አዘጋጅ መላኩ ጸጋዬ። እንደምን አደራችሁ። ዛሬ ህዳር 21 ቀን 2001 ዓመተ ምህረት ነው። ከዚህ ቀጥሎ ዜና አሰማችኋለሁ። ዜናውን የማሰማችሁ መላኩ ጸጋዬ ነኝ። የሰብአዊ መብት ተሟጋቹ Human Rights Watch የኢህአዴግ ጸረ ሰብአዊ መብት ድርጅት አስመልክቶ ባለፈው ሰኔ ያወጣው መረጃ እንደማይለውጥ ለውጭ ጉዳይ ሚኒስትሪያ ቤት በላከው መግለጫው አስታወቀ። በህዋት ምክትል ሊቀመንበር ስዩም መስፍን ለሚመራው ውጭ ጉዳይ መስሪያ ቤት 47 ገጽ ያለውን የሰብአዊ መብት መስሪያ ቤት ማስተባበያ ሪፖርት በማስመልከት ይሄው የሰብአዊ መሰጪ የሰብአዊ መብት ተከራካሪ ድርጅት ቀደም ሲል ያወጣውን መግለጫ መረጃውን በጭብጥ አሁንም አለቅም ሲል አስታውቆታል። ውጭ ጉዳይ ሚኒስቴር መስሪያ ቤቱ ባወጣው ማስተባበያ የሰብአዊ መብት መስሪያ ቤቱ መረጃ መሰረተ ቢስ የተዛባ ያላደረግነውን እንዳደረግን ተደርጎ የቀረበ ነው ሲል በ47 ገጽ ማስተባበያው አመልክቷል። ሰብአዊ መብት መስሪያ ቤቱ በበኩሉ ባለፈው ሰኔ መግለጫው ኢትዮጵያ ውስጥ ሰዎች ያለ ፍርድ ይገደላሉ፣ ይታሰራሉ፣ ይደበደባሉ፣ ይታፈሳሉ በማለት በብርቱ አገዛዙን ኮንኖ ነበር። አንድነት የተባለችው የኢትዮጵያ መርከብ በሶማሌ መርከብ ጠላፊዎች የተሞከረባት ጠለፋ መክሸፉን የመርከቧ ኃላፊዎች ባለፈው ሳምንት አስታወቁ። አንድነት ከጠለፋ ሙከራ በኋላ ወደ ጅቡቲ ወደ ማምራቷንና መደበኛ ስራዋ ላይ መሰማራቷ ሲገለጽ ጠለፋው የተሞከረው ያለፈው ሰኞ ማለትም ኖቬምበር 17 ቀን 2008 ዓ.ም ምረት እንደ አውሮፓውያን አቆጣጠር ነበር ተብሏል። አንድነት ጠላፊዎቹ እጅ ከመውደቅ የታደጓት የጀርመን ባህር ኃይል አባላት መሆናቸው ሲነገር ጠላፊዎቹ አንድነትን ለመጥለፍ በከፍተኛ ትግል ተደራጅተው ከበባ ማድረጋቸውና የመርከቡ ቀዛፊ ሁኔታውን እንደተረዳ የርዳታ ጥሪ በማሰማቱ የጀርመን ባህር ኃይል አውሮፕላኖች ደርሰው ሊታደጓት መቻላቸው ታውቋል። ሙከራው በሁለት ተዋጊ መርከቦች በኤደን ባህረ ሰላጤ ላይ መካሄዱ ሲነገር መርከቧ 20 ኪሎ ሜትር ርቀት ከጀርመን ባህር ኃይል ርቀት ላይ እንደነበረችና በተዋጊ ሄሊኮፕተሮች በተደረገው የጠለፋ ማዳን ርምጃ ሙከራው መክሸፉን የጀርመን የባህር ኃይል አስታውቋል። ሙከራውን አድራጊዎቹ የሶማሌ ጠላፊዎች በከፍተኛ ፍጥነት ማምለጣቸውም ተነግሯል። ባለፈው ሳምንት የሳውዲ ሱፐር ታንከር ሲሪያል ስታር የተባለው መርከብ ጠልፈው የ100 ሚሊዮን ዶላር የሚያወጣ የነዳጅ ዘይት እንደጫነ በዚህ የባህር ጠላፊዎች እጅ መውደቁ ይታወቃል። ከመርከቡ ጋር የተጠለፉት 25 ሰዎች ሲሆኑ 19ኙ የፊሊፒንስ ተወላጆች፣ ሁለቱ የእንግሊዝ፣ ሁለት ደግሞ የፖላንድና አንድ ክሮሺያና አንድ የሳውዲ ዜጎች ይገኙበታል ተብሏል። የሳውዲ መርከብ 2 ሚሊዮን በርሜል ነዳጅ ዘይት መጫኑን ተመልክቷል። ላለፉት 18 ዓመታት ያለ መንግስት የምትታመሰውን ሶማሊያን ወሮ ያዘው ኢሃዲግ የሶማሌ ታጣቂዎች መልሰው በመደራጀት አብዛኛውን የሀገሪቱን ክፍል እየተቆጣጠሩ ይገኛሉ። አሁን በጨረሻ ላይ ደረሰን ዜና ደግሞ በቅርብ አንድ ወር ባልሞላ ውስጥ ጦሬን አስወጣለሁ ሲል ተናግሯል ይባላል። አብዛኛው የሶማሌ ፖለቲካ ሰዎች ኢትዮጵያን በዋና ጠላትነት የሚያዩ ሲሆን በዚህ የጠላትነት ስሜት ተነሳስተው ነበር የፕሬዝደንት ዚያድ ባሬ መንግስት በመለስ ዜናዊ የሚመራውን ወያኔ ሲያስታጥቅና ሲረዳ የቆየው። የትናንቱ የሶማሌ ገዢዎች ወዳጅ መለስ ዜናዊ ዛሬ ብርቱ ጠላታቸው ሲሆን ሁለቱም ሀገሮች ወደ ማባራ የቂም በቀል ፖለቲካ እየከተቱት ይገኛሉ። በዚህ ረገድ የኢትዮጵያ መርከብ በጠላፊዎች እጅ ቢወድቅ ኑሮ በንብረት ላይ ብቻ ሳይሆን በኢትዮጵያውያን ላይ ሊደርስ የሚችለውን አደጋ እጅግ የከፋ ሊሆን እንደሚችል መገመት ይቻላል። አሁንም የጥበቃው ሁኔታ ተጠናክሮ ካልቀጠለ ከፍተኛ አደጋ ላይ የሚጥል ሁኔታ መኖሩ ግልጽ ሲሆን ከዚሁ ጋራ በተያያዘው ያኔ ወራሪ ጦሩን ከሶማሊያ ነቅሎ በማውጣት መጨረሻ በዚህ አመት መጨረሻ ላይ እንደሚያወጣ መግለጫ ሰጥቷል። ይሄው የወያኔ ቃል ይታመን አይታመን ማረጋገጥ ባይቻልም የሶማሌዘ ይዞታውን እየለቀቀ መውጣቱ ግን የግድ የሆነበት ነው። በሁለት ሳምንት ቀጥተኛ ውጊያ ሶማሊያን ሙሉ በሙሉ ተቆጣጥሮ የነበረው ወራሪው ጦር የመጣው መንገዱን የመውጫ መንገዱን አጥቶ በመደናበር ላይ ይገኛል። ለካ አሜሪካ ኢራቅን እንደወረረችና የመውጫው ስሌት እንደጠፋባት ሁሉ ወያኔም ከሶማሊያ በክብር የሚወጣበት ዘዴ ባለመቀየሱ ለበርካታ ዜጎች የህይወት መጥፋት ምክንያት የሆነ ነው። ቡሽ ሲያነጥስ መለስ መሐረም ሲያቀብል እንደነበረ ያለ ስርዓት በአሜሪካ እየነጠፈ በመምጣቱ ለመለስ ዜናዊ የጨለማ ዘመን ብቅ ያለበት ነው ይሆናል። በመለስ አገዛዝ ወደብ አልባ የሆነችው ኢትዮጵያ የዘጠኝ መርከቦች ያሏት ሲሆን የወደብ ድርጅት ያቋቋመችው በ1956 ዓመተ ምህረት በ50,000 የኢትዮጵያ ብር ካፒታል መነሻ ነበር። መለስ ከኢሳያስ አፈወርቅ ጋር በፈጠረው ሽርክና የተነሳ ኢትዮጵያ ያለ ወደብ እንድትቀር ያደረጋት ገዢ ሲሆን አሁን የወደብን ጥቅም ይገንዘብ ባይታወቅም የኢትዮጵያ መርከቦች ከቦታ ቦታ በስደት እየተንከራተቱ ይገኛሉ። በአባይ ተፋሰስ ዙሪያ ከአስር ዓመታት ጀምሮ ሲካሄድ የቆየው ድርድር አንድም የስምምነት ሰነድ በማርቀቅ የተጠናቀቀ ቢሆንም ከተፋሰሱ አባል ሀገራት እስካሁን አንድም ሀገር ስምምነቱን በፊርማ እንዳላረጋገጠ ሲገለጽ፣ በሌላ በኩል ግብጽና ሱዳን ስምምነቱን ተግባራዊ ለማድረግ የፖለቲካ ቁርጠኝነት እንደሌላቸው አንድ ጥናታዊ ጽሑፍ ጠቆመ። ሚሲስ አና አሊያ ኤሌሳ የተባሉት ተመራማሪ በለፈው ከህዳር 8 እስከ ህዳር 10 2001 በካርቱም ሱዳን በተደረገ የናይል ቤዝን ልማት ተፋሰስ ጉባኤ ላይ ባደረጉት የጥናት ሪፖርት መሰረት በናይል ተፋሰስ ዙሪያ በኢንተቬ ማለትም ዩጋንዳ የተደረገው ድርድር በአብዛኛዎቹ አንቀጾች ስምምነት ቢገኝም በአንድ አንቀጽ ምክንያት ለመስማማት አለመቻላቸውን ያመለክታል። ከዚያ ወዲህ የድርድሩ እንደተቋረጠ እንደሚቆጠር በጥናታቸው ያመለክቱት ኒው ሴት በእያንዳንዱ ተፋሰስ አባል አገሮች የውሃ ሚኒስትሮችና የውሃ ህግ ባለሙያዎች በተገኙበት በተካሄደው የመጨረሻ ድርድር በአብዛኞቹ ስምምነት ላይ ደረሰ ቢሆንም በቀሪዎቹ አንቀጾች ላይ የሀገራቱ መሪዎች እንዲነጋገሩ ቢጠበቅም ለአንድ ዓመት ያህል በስምምነቱ ላይ ጸጥ ረጭ ብለው ቁጭ ብለዋል። አጥኗ ሚስስ አና እንደሚሉት ሰነዱ ያለመፈረሙ ዋናው ምክንያት በሰነዱ ውስጥ ከሰፈሩት 39 አንቀጾች መካከል አንደኛው አሻሚ ትርጉም ያለው በመሆኑ ነው ይላሉ። በአንቀጽ 14 ላይ በሁለት ክፍል በተከፈሉት አንቀጾች ያንዳንዱ የተፋሰስ አባል አገር ይላሉ በሌላኛው የውሃ ደህንነት ላይ ጉዳት ማድረስ የለበትም የሚል አረፍተ ነገር በተለያዩ አባል አገራት የተለያዩ ትርጓሜ እየተሰጠው እንቅፋት ሆኗል። ተጨማሪም ፍትሃዊና ምክንያታዊ የሚሉ ቃላቶች አገራቱ በየፊናቸው የተለያየ ትርጉም የሚሰጧቸው በመሆኑ ለሰነዱ አለመጽደቅ የበኩሉን ድርሻ ማበርከቱን ያበለክታል ጥናታቸው። እንደ ሚስስ አና ጥናት እነዚህ ሀረጎች በሰነዱ የሰፈሩ ሆን ተብለው መሆኑንና በተለይም የታችኛው ተፋሰስ ሀገራት ግብጽና ሱዳን ማለት ነው የቆየውን የ1959ን ስምምነት እንዳይሻር አሁንም ያለውን ፍትሃዊ ያልሆነ የአባይ ውሃ ክፍፍል እንዲቀጥል የሚጠቀሙበት ስትራቴጂ ወይም ስልት ነው ተብሏል። በመሆኑም ግብጽና ሱዳን አዲሱ ስምምነት ተግባራዊ ለማድረግ የፖለቲካ ቁርጠኝነት የሌላቸው ከመሆኑም በላይ ስምምነቱ ያደናቅፋሉ ብለዋል። ሚስሳና አዲሱ የስምምነት ሰነድ በአስቸኳይ የፖለቲካ ውሳኔ ካላገኘ በስተቀር በተፋሰስ ሀገራቱ መካከል አላስፈላጊ ግጭት ሊያስከትል እንደሚችል ጥናታዊ ጥቆማ ያስረዳል። ኢትዮጵያ ለአባይ ውሃ ከ90% በላይ አስተዋጽኦ የምታደርግ ሀገር ስትሆን እስካሁን 1% ብቻ የጥቅም ድርሻ አላት። ግብጽ በበኩሏ ለውሃው የምታደርገው አስተዋጽኦ ከ80 በላይ የያዘ እንደሆነና ይህንንም ወደ 90% ከፍ ለማድረግ የበኩሏን ድርሻ እየተራሯጠች ትገኛለች ተብሏል። በምስራቅ ኢትዮጵያ ባለማ ዩኒቨርሲቲ ሁለት ሰዎች በጅብ መበላታቸው ሲዘገብ ስሙ ያልተገለጸ ዩኒቨርሲቲ ተማሪ ከጅብ የተረፈ አጥንትና የፊት ጥርሶቹ ከሶስት ቀናት በኋላ በፍለጋ መገኘቱ ተነገረ። ፖሊስ በሰጠው መግለጫ የፊት ጥርሶቹና የጭንቅላት አጥንትና የተጨቃጨቁ ልብሶቹ መገኘታቸውን ጠቁሟል። በዚሁ በያዝነው ዓመት አንድ ተማሪ ሲገደል አንድ ቆስሎ መምለጡም ታውቋል። ይኸው የጅብ ጥቃት በአብዛኛው የታየው በመስከረም ወር ጫካው ተቃጥሎ ጅቦች በመራባቸው ወቅት የተነሳ እንደሆነም ይኸው ዘገባ ጨምሮ አስታውቋል። የጅብ ጥርስ ጠንካራ ከመሆኑ የተነሳ በቀላሉ አጥንት የመስበር ችሎታ ሲኖረው ከአጥንቶቹ ሁሉ ብርቱ ነው የሚባለውን የዝሆን አጥንት ሳይቀር ባጭሩ የመጎረማመድ ችሎታ አለው ተብሏል። በዘር መከፋፈል የተለከፈው የወያኔ አገዛዝ በያንዘው ዓመት ወደ ኒዘርላንድ ዩኒቨርሲቲ ከላካቸው 55 የስኮላርሽፕ ተጠቃሚ ተማሪዎች መካከል 50ዎቹ የትግራይ ተወላጅ መሆናቸውን የደረሰን ዜና አመለከተ። ለብሔረሰብ እኩልነት ቁም ያለው እያለ ሲቀላመድ የቆየው ወያኔ አሁን ያፈጠጠ የብሔረሰብ አድሎ አራማጅ በመሆን ከሀገር ውስጥ አልፎ በውጭ ሳይቀር ያለ ህፍረት ይህንኑ ተግባራዊነት እንዲሆን ተያይዞታል። ተማሪዎቹ በአብዛኛው የተውጣጡት ከመቀሌ ዩኒቨርሲቲና ከግብርና ምርምር ተቋም ሲሆን የስኮላርሽፕ ተጠቃሚዎች በትምህርት ቤት ቆይታቸው ባገኙት ጥሩ ውጤት ወይም በምርምር ተቋሙ ባስገኙት ልዩ ግኝት ሳይሆን የብሔረሰብ ማንነታቸው ብቻ እየተፈተሸ የድሉ ተጠቃሚ መሆናቸው ተረጋግጧል። አገዛዙ ሆን ብሎ ለአንድ ብሔረሰብ በማድላትና ስልጣን ላይ በማቆናጠጥ ሌሎች ወደ ተለያየ ቅራኔ እንዲገቡ እያደረገ ሲሆን ይህንኑ ያድሎ አሰራር ተጠቃሚዎች ከዕለት ጉርሳቸው በስተቀር የሌላውን ሁኔታ ዘወር ብለው ለማየት አለመቻላቸው እያሳዘነም ይገኛል ተብሏል። ወያኔ በሁሉም የሀገሪቱ ተቋማት እንደ ሰደድ እሳት የኔ ናቸው የሚላቸውን ታማኝ ጀሌዎች ብቻ እንጂ ቀሪውን ህዝብ አገልግሎት አገዛዙ የማይፈልገው መሆኑን ይናገራል። ባለፈው ወር ወደ ብርጋዴር ጀነራል ማረክ ከተሻገሩት 8 ኮሎኔሎች መካከል 6ቱ የትግራይ ብሔረሰቦች መሆናቸውንም እዚሁ ጨምሮ የተላከልን ዜና ያመለክታል። በዚሁ መሰረት ኮሎኔል ክንፈ ዳኘው፣ ኮሎኔል ገብረ ስላሴ፣ ኮሎኔል ገብረ ሚካኤል ባየን ታርላ፣ ኮሎኔል ሂንቴሳ ወልደ ጊዮርጊስ ዮሐንስ፣ ኮሎኔል ተክልሃ ብርሃን ከሐሳይና ኮሎኔል ማሾ ማየን ደስታ ከኮሎኔልነት ወደ ብርጋዴር ጀነራልነት ከተሾሙት 8 ባለስልጣናት መካከል 6ቱ የወያኔ ሰዎች መሆናቸው ይነገራል። ይኸው በኢትዮጵያ ህዝብ ታክስ ገንዘብ እንደ ልቡ ፍርድ ገምድል የሆነበት ወያኔ አንድን ብሔረሰብ በሁሉ መልክ በማሰማራት ለመቆጣጠር ሲሞክር፣ ሌላው እያፈነገጠ አገዛዙን አምርሮ በመታገል ላይ ይገኛል። በዚሁ ረገድ የኦግዴን ነጻ አውጪ ግንባር፣ የኦሮሞ ነጻነት ግንባር፣ የኢትዮጵያ አርበኞች ግንባር፣ የኢትዮጵያ ቤታዊ ፓርቲ ሀፓ እና ሌሎችም እየቦረቦሩት ይገኛሉ። ይህ የወያኔ ውድቀት በሚመለከት ጊዜ ህሊናውን የሸጠ የዕለት ጉርሱን የሚሞላው የህወሓት ሰራዊትና አዛዥ ኢህአዴግ ካሁኑ ሁኔታውን ሊያጤኑ የሚችሉበት አእምሮ ቢሰጣቸው ወድቆ ከመላላት ሁኔታውን ማላላት የሚገባቸው ጊዜ ነው ይላሉ አስተያየት ሰጪዎች። ወያኔ ኢህአዴግ ምርጫ 97ን ውጤት በኃይል ከወሰደ ጀምሮ የደረሰበት የፖለቲካ ውጋት ለመቅረፍ ሶማሊያን በአሜሪካ አዛዥነት ገብቶ የአገዛዙ ዘመኑን አራዘመ። ይህ ካርድ አሁን እየተቃጠለ ሲሆን ምናልባት የመጪው የፖለቲካ ካርድ ወደ ቻይና ፊቱን ማዞር ሊሆን እንደሚችል በርካታ ምልክቶች እየታዩ መሆናቸውን አስተያየት ሰጪዎቹ ጨምረው ያመለክታሉ። በዚሁም በውጭ ጉዳይ መስሪያ ቤቱ ድጋፍ በውጭ መንግስታት ድጋፍ እስከመቼ እንደሚዘልቅ ወደፊት የሚታይ ቢሆንም በህዝቡ ዘንድ ግን አሁንም ይህንን ላፈር የተባለ አገዛዝ መደገፍ ወቅቱ ያለፈበት ሁኔታ ነው ይላሉ። በመጨረሻም ስፖርት። አውስትራሊያ ሜልቦርን ከተማ በዛሬው ዕለት በተካሄደ የ15 ኪሎ ሜትር የርቀት ውድድር አይበገሬው ኃይሌ ተፎካካሪዎቹን በከፍተኛ ፍጥነት በመቅደም አሸነፈ። ኃይሌ ገብረስላሴ የ15 ኪሎ ሜትሩን ርቀት በ42 ደቂቃ ከ40 ሴኮንድ ሲያጠናቀቅ የኬንያው ፓትሪክ ማኩ 43 ከ35 እንዲሁም የአስተናጋጇ ሀገር ሯጭ ኮለን ቢሪ ጢዎሊዋ በሶስተኛ ደረጃ ጨርሷል። በእንቅልፍ ማጣት ባልቸገር ኑሮ ከዚህ የተሻለ ሮጥ ነበር ያለው ኃይሌ የሚወዳደርበትን ሀገር የገባው አርብ ማታ መሆኑ ታውቋል። በሌላ በኩል ደግሞ በስፔን በዛሬው ዕለት የወጣቶች የ9400 ሜትር ውድድር ላይ ታሪኩ በቀለ ያሸንፋል ተብሎ በጉጉት እየተጠበቀ ነው። በተያያዘ ዜና ደግሞ በናይጄሪያ በትናንትናው ዕለት በተካሄደ ሩጫ መስታወት ቱፋና አሰለፈች መርጋ የተሳተፉ ሲሆን ውጤቱ እስካሁን አልደረሰኝም። በዚህ ውድድር አሸናፊዎቹ የ50 የ15 የ9ና የ2000 ዶላር ሽልማት ባለቤት ይሆናሉ ተብሏል። አድማጮቻችን ዜናው አበቃ። ይህ የምትከታተሉት የሲአይቲአር 101.9 የጣና ሬዲዮ ነው። በዛሬው ዕለት ባለፈው ሳምንት ያቋረጥኩት የፓስተር ሳሙኤል ከበደ ደጉ መግለጫ ይኖረኛል። እስከዛ እንግዲህ ወደ አንዳንድ ማስታወቂያዎች ልውሰዳችሁ። የዝነኛው ተዋናይ የአቀንቃኝ ቴዎድሮስ ካሳሁን የምሽት በሚቀጥለው ዲሰምበር 27 ይዘንላችሁ የሚቀርብ ዝግጅት አለ። ይህንን በሚመለከት እስኪ አሁንም የሱን ዘፈን ወደ ማስተዋወቂያው ከመሄደ በፊት እንሆ አድማጮቻችን ይሄ የምትከታተሉት የሲአይቲአር 101.9 ጣና ሬዲዮ ነው። ጣና ሬዲዮ ዝግጅቱ ይከተላል። አሁን ወደ አቋራጥ ዘፈን ልሰዳችሁ። ከታያኛው የዝነኛው ዘመናዊ አቀንቃኝ ቴዎድሮስ ካሳሁን ምሽት በቫንኩቨር የአንድነት ለዲሞክራሲና የፍትህ ፓርቲ ድጋፍ ኮሚቴ አማካኝነት በመጪው ዲሰምበር 27/08 በበርናቢ ኤድመንት ስትሬት 7435 ኢስት በርናርድ ኮሚኒቲ ሴንተር የስብሰባ አዳራሽ ዝግጅት ይዞላችሁ ቀርበዋል። ቴዎድሮስ ካሳሁን የሌሎችንም የና የቴዎድሮስ ካሳሁንና የሌሎችንም የህሊና እስረኞች በሚዘከርበት በዚህ ምሽት የቴዲ አፍሮ አፍቃሪዎችና የፖለቲካ እስረኞች እንዲፈቱ የምትሹ ወገኖች በሙሉ እንድትገኙ የድጋፍ ኮሚቴው በአክብሮት ጥሪ ያቀርባል። ቲኬት ሽያጭን በሚመለከት በቅርቡ ገበያ ላይ የሚውል ሲሆን በቲኬቱም በቤተሰብ ማለት ለባልና ሚስት $25 እንዲሁም ለብቸኛ $15 የመግቢያ ዋጋ ይሆናል ማለት ነው። በሚቀጥለው አርብ በገበያ ላይ ይውላል። ለማንኛውም የት የት እንደሚገኝ በሚቀጥለው ማስታወቂያችን እናቀርባለን። አሁን እስቲ ወደ ቴዎድሮስ ካሳሁን አንድ ሙዚቃ ልመለሳችሁ። አድማጮቻችን አልፎ አልፎ ማቋረጠው ክብሩ ትንሽ አስቸጋሪ ነው።
ደኛ ነው ልብሽ ነው ካለው ባለ ሱሰማለ አይነ ካላያላም ደም እንጂ ባለ ሱሰማለ ፈር ቼንጅ on the bed casting a fish getting on the fish now callow bala so smile
yes in the new zaman I can kind your dress cast on my shit በቫንኮቨር የአንድነትና ዲሞክራሲ ፓርቲ ድጋፍ ሰጪ ኮሚቴ አማካይነት በመጪው ዲሰምበር 27 08 በርናቢ በሚገኘው የኢስት በርነን ኮሚኒቲ 7435 ኤድመንድ ስትሬት ላይ ምሽቱ ዝግጅት ይቀርብላችኋል። በቴዲ አፍሮ የተለያዩ ዘፈኖች ታጅቦ የሚቀርበው የቴዲና የሌሎች የፖለቲካ እስረኞች የመታሰቢያ ምሽት እንዳያመልጣችሁ ካሁኑ ዝግጅታችሁን አድርጉ። ዝነኛው የዘመናችን አቀንቃኝ ቴዎድሮስ ካሳሁን ምሽት በቫንኮቨር የአንድነት ለዲሞክራሲና የዲሞክራሲና የፍትህ ፓርቲ ድጋፍ ኮሚቴ አማካኝነት በመጪው ዲሰምበር 27 08 በርናቢ በሚገኘው የኢስት በርነን ኮሚኒቲ 7435 ኤድመንድ ስትሬት የመታሰቢያ ምሽት ይደረጋል። በዚህ የቴዎድሮስ ካሳሁንና የተለያዩ የህሊና እስረኞች የሚዘከሩበት ምሽት ቴዲ አፍሮ አፍቃሪዎችና የፖለቲካ እስረኞች እንዲፈቱ የምትሹ ወገኖች በሙሉ እንድትገኙ ጥሪ በአክብሮት ጥሪ የተቀረበላችሁ ሲሆን ከዚሁ ጋራ የቦታ ጥበት ስላለ ህፃናትን ማስተናገድ እንደማይቻል አዘጋጅ ኮሚቴው ያስታውቃል። አድማጮቻችን አሁን ደግሞ አንድ ተኩስ አቁም ይደረግ በሚል ህዳር 10 ቀን 2000 ዓመተ ምህረት ወለላይ የሚባል ገጣሚ የጻፈው ግጥም አለ። እሱን እነሆ። ልዩነቱ በዛ መስማማቱ ጠፍቶ ትግሉም ወደ ኋላ ቀረ ተጎትቶ መንግስት ንጹሃን ዜጎችን አለ ፍርድ ገድሏል። መብትና ነጻነት ዲሞክራሲ አፍኗል። በምርጫ ብንጥለው ድምጻችንን ነጥቋል። ሌላም ነገር ብዙ ችግር ፈጥሯል። በሰላም ሆነ በተገኘው መንገድ ከስልጣን መንበሩ አለበት መወገድ ከሆነ ነገሩ የተቃውሞ መንፈስ አንዱ አንዱን ሳይነካ አለበት መገስገስ አለዚያ እርስ በርስ እንዲህ ተጠላልፎ አይቻልም ጭራሽ ይመጣል አሸንፎ ለምሳሌ አንድ ሰው ባለንበት መንደር ወንጀል እየሰራ ቢፈጥርብን ችግር ህግ ፍት ለማቅረብ ያንን ሰው ለማያዝ ጭቅጭቅ ካመጣን ካበዛን ንዝንዝ ጥፋተኛው በሀብት ካካባቢው በልጦ በዘዴ በጥቅም እኛን አበጣብጦ ይኖራል በሰላም እግሩን አንፈራጦ ይህንን ይመስላል አሁንም ነገሩ በተቃውሞ ጎራ በስቶ ግርግሩ በደለኛ ጭራሽ በህጋዊ መንገድ ሀገር እየመራ መሰለም ይራመድ ለዚህም በቶሎ ይህንን መጠላለፍ አንዱ ተቃዋሚ ሌላውን ወገን መዝለፍ እንካ ስላንትያ አሰጣና አገባ ቃላትን መሰንጠቅ ተንኮልና አደባ ስማትፋት ወንጀላ የርስ በርስ ሻጥር ለዚህ በድህነት ለደቀቀች ሀገር ለራበው ለጠማው ለተበደለ ህዝብ አይረዳውም ጭራሽ ይበጅለት ገደብ ጥላቻውም ከፍቶ በዚህ በላይ ሳያድግ ትግሉ እንዲጠናከር ተክሳቁም ይደረግ አርማቶቻችን ከዚህ በመቀጠል ደግሞ ባለፈው ሳምንት ካቋረጥኩት የፓስተር ሳሙኤል ከበደ ደጉ ቃለ መጠይቅ አቀጥላለሁ እነሆ
ያለብን የሚለው ነገር ሁሉ መፈልፈልና አንድ አይነት ሜሞራንደም አንደርስታንዲንግ ወይም መስማማት ሐሳብ ላይ መድረስ ነበርብን ያ አልሆነም ስላልሆነ ደግሞ እዛ ላሉኝ ተወካዮችና ከመን ለሚያስተዳድሩ ሰዎች በሺፒንግም ለሚረዳን ድርጅት ጋር ይሄንን ነገር ከመንግስት ጋር እንዲጨርሱ ወክዬ ተመልሼ መጥቻለሁኝ ጉዳው ካለቀ እንግዲህ ያ ምግቡም ሲላክ አብረን መሄድ እንችላለን ግን ችግሩ ነገር ምንድነው ቀድመን سنጫወት እኔ በመወዝ ዛሬ ማታ ገብስ ቢደርስ ለፍልሰታ አለቻሉ እና ይሄ የርዳታ ነገር ኢሚዲየትሊ ህዝቡ በችግር ላይ ባለበት ወቅት ባሁን ጊዜ ካልደረሰ የቢሮክራሲው የሉፖሉ የተራበን ሰው ምግብ ልስጠው ሲባል ምን ቢሮክራሲና ጃስ ያስፈልጋልና እንዲያነ ነገር ስላለ ያው አስቸጋሪ ነው እንግዲህ ያንን ካለፈን ምግቡ ይደርሳል
ምንድነው በተጨባጭ የደረሰው ችግር አሁን እናንተ ወስዳችሁ ለመስጠት መንግስት ለኔ ስጡኝ ነው ያለው ወይንስ ደግሞ እናንተ የተደረሰ የእናንተ ጥያቄ ምንድነው ስፔሲፊክ በእናንተና በመንግስት በኩል በግልጽ መደራደር ያልቻላችሁበት ወይም ያነሳችሁት ጥያቄ ምንድን ነበር
እንግዲህ ማቼ መላኩ አሁን ኢትዮጵያ ውስጥ ከባድ የረሃብ ሰቆቃና ችግር ነው ያለው እና እንደው በቀላሉ አንድ ሁለት ነገር ብጠቅስ ሌላው ይሄ ወላይታው ሌላው የደቡቡ የምስራቁ የደቡቡ ሳይሆን አዲስ አበባ ውስጥ ራሱ ጤፍ 1500 ብር ገደማ ገብቷል የኔ ባለቤት አሁን እዛ ነው ያለችው ዘይት አንዱ እሸጣለሁኝ ብሎ 1 ሊትር ዘይት ድሮ በ15 እና በ20 ብር የሚሸጠው ወደ 70 ብር 80 ብር ገብቷል ያልሆነ የእንጨት ዘይት ጨምቆ ለሰዎች ሰጥተው ወደ 20 ሰው ኢሚዲየትሊ ሆዱ የደረቀ በዛ ዘይት ሞቷል አንዷ ደግሞ እንደዚሁ ከነጋዴው ህብረተሰብ ጋር ጨራመት ያው የነሱ ሰውነች መሰለኝ ወደዚህ ወደ ቦሌ ሃምበርገር ሸጣለሁኝ ብላ የበሰበሰ ማይኔዝ ሃምበርገሩ ላይ ጨምራ ወደ 20 ሰው ሞቶ ታስሯል ምን ይሄ ታወቀ ነገር ነው ሂልተንም ውስጥ አንድ ጊዜ ምግቡ ተበርዟል ብለው ነጮች እንኳን እዛ መግባት የለብንም ብለው ሲፈሩ ሲሸሹ ነበር እና ይሄ እንግዲህ አየ የፖለቲካ መረጋጋት በሌለበት ሀገር ብዙ ችግር ይፈጠራል እኔ ይህንን ማን እንደሚፈጥረው የገንዘብ ፍቅር ይሁን ወይም የፖለቲካ ነገር ይሁን አሁን ታሊባን መርዝ በሴቶች አይን ላይ ይረጫሉ የተለያየ ነገር ያደርጋሉ ስለዚህ ምን እንደው አይገባኝም እና ከባድ ችግር አለ መንግስት ደግሞ በተዘዋዋሪ መንገድ ነገሩን ግልጽ ለማድረግ አይፈልግም በውጪ ባለው በኩል ጥሩ ስዕል እና ጥሩ እንትን ስሎ ለማሳየት ነው የሚያሳየው ሆድ ሲያውቅ ዶሮ ማታ እንደሚሉት አይነት ነገር ነው። አንድ ጊዜ መራራ ጉዲና የሚባል የፖለቲከኛ ተነስተው ለኢትዮጵያ ህዝብ የኢኮኖሚ ስለት ማቅረብ አስፈልገንም፣ የኢትዮጵያ ህዝብ ኢኮኖሚው ተሻሻለ ወደቀ ሆዱ ይነግረዋል፣ ሆዱ ተርቦ ያደረ ዳቦ ያጣ ሆዱ የነገረው በሬዲዮና በፕሮፓጋንዳ እንዲ ነው ጠግቦ ነው የሚያድረው ኢኮኖሚው ይሄን ያህል ፐርሰንት ወጥቷል ብለን ብናወራ ምን ይጣቀማል ብሎ ተናግሯል። ለምሳሌ በቅርቡ በኢንተርኔት ይወጣል እንግሊዝ እርዳታ ድርጅት ወደ ዚዮጋዴን ሄዶ ያው እርዳታ ለመስጠት ሰዎች ተሰባስበው በአንድ ስፍራ አይቶ ከዛ በኋላ ተመልሶ ሲመጣ ሰዎቹን ወስደው በተኗቸው በየጫካ አጠፉ ድራሻቸውንና ምንም ነገር የለም እንድነው የምትፈልገው ብለው አሉት። እንዲህ አይነት የመደበቁ ሁኔታ አለ ድሮም በኃይለ ስላሴ ጊዜ።
ኦኬ በጣም ጥሩ በጣም ወደሱ መለሳለሁ በጣም ይቅርታ። አሁን የመጀመሪያ ጥያቄ የነበረው ምንድነው በሁለታችሁ መካከል ያላስማማችሁ የድርድር ነጥብ ምንድነው ነው እሱን ግልጽ ያርጉልኝና ከዛ ደግሞ ወደ ሌሎቹ ብንሄድ።
እንግዲህ ምንድነው ገና ስምምነትም አልደረስንም፣ ግን ቢሮክራሲው እንዲበቀላሉ የሚፈታ አይደለም። እንደነገርኩ ወደብ ላይ ምግቡ ከተቀመጠ ይበሰብሳል፣ የወደብ ያስከፍሉናል፣ የመኪና ኪራይ አለ። ይሄ ሁሉ ኢሚዲየትሊ ፕሮሰስ መሆን አለበት። ሶስተኛ የዲስትሪቢዩሽን ጉዳይ አለ። መንግስት የሚፈልገው እሱ በፈለገበት ስፍራ ወስደን ያን ምግብ ደምፕ እንድናደርግ ነው። እኛ ደግሞ የምንፈልገው እኛ በምንፈልገው ቦታ ቤተ ክርስቲያናችን ባሉት ቦታ ሄደው ይሄ ምግብ እኛ ላየናቸው፣ ምክንያቱም እነዚህ እርዳታ ሰጪዎቹ የስዕል ቅርጽም ይፈልጋሉ ማየት ተሰጥቷል ወይ ለተረጂው ደርሷል ወይ የሚለውን በተጨባጭ ማግኘት ይፈልጋሉ። ያ ሁሉ እንዲሳካ ነው እና ደግሞ ይሄ ማድረግ በአሁኑ ጊዜ ኢትዮጵያ ውስጥ አይቻልም። በቅርቡ ስለ ኤንጂኦዎች መንግስት ያወጣው ነገር አለ። ኤንጂኦ በመንግስት ቁጥጥር ስር እስካልሆነ ድረስ መንግስት በሚያወጣው መመሪያ መንግስት ሂድ ባለው ስፍራ መንግስት አድርግ ያለውን ማድረግ ከሆነ በተለይ ደግሞ በሂውማን ራይት እና በሰብአዊ መብት ላይ የሚናገርና የሚጽፍ ከሆነ ተፈላጊ አይደለም ኢትዮጵያ ውስጥ። እና ብዙ ይሄ ኤንጂኦ ሌጅስሌሽን እዛ ውስጥ እንድገባ ከፈለክ አንድ ኤንጂኦ 10% ከሀገር ውስጥ 90% ከውጭ ሀገር የሚያመጣ ከሆነ ኢንተርናሽናል ኤንጂኦ ነው። ሎካል ኤንጂኦ ከሆነ ደግሞ ሀገር በቀል ከሆነ 90% ከሀገር ውስጥ 10% ከውጭ ማምጣት አለበት የሚል ነው። ኤንጂኦዎቹ ይህን ማድረግ አይችሉም። ሁሉም በልመና የሚኖር ነው። ኬት ነው ሀገር በቀል ኤንጂኦ 90% ከሀገር ውስጥ ኮንትሪቢዩት የሚያገኘው? የኢትዮጵያ ሕዝብ እንኳን ሊሰጥ ለራሱ የሚበላው የለውም። ስለዚህ ይሄ እንደዚህ አይነቱ ቢሮክራሲ ካልተፈታ በስተቀር የሚሰራ ጉዳይ አይደለም። በእኛ ላይ የደረሰ ተጨባጭ ነገር የለም፣ ግን በሂደት ላይ ነን። ይሄ ሁሉ መፈታት አለበትና በቅርብ ጊዜ የሚፈታ እና ለእርዳታ ምን ደርስ አይመስለኝም ነው የኔ ተጨባጭ።
በጣም ጥሩ። አሁን ወደ ዋናው ነጥብ እየመጣን ነውና እንደዚህ ከሆነ እናንተ ራሱ ሂዳችሁ እዛ ገና ያቀረባችሁት ነገር የለም ማለት ነው ወይስ እንዴት ነው? ምክንያቱም ይሄ ኮንቴነር እዚህ መቀመጥ የለበትም፣ እዛ እንደሄደ በቀጥታ ወደሚፈለገው ቦታ ይሄድ የሚል ሐሳብ ነው መሰለኝ ባልተሳሳት እየነገሩኝ ያሉትና ያን ፋሲሊቴት ለማድረግ ያንን ለማመቻቸት የሚያስችል ሂደት ላይ ነው ያላችሁት። በዚህ ረገድ መንግስት የተወሰነ ቦታ ለሌሎችም ለእናንተም ማለት ነው የተወሰነ ቦታ እዚህ ወስዳችሁ አከፋፍሉ ነው የሚለው በአሁኑ በአዲሱ አሰራር ወይንስ እናንተ ደግሞ የመረጥነው ቦታ አለ ቅድም እንዳሉት እዚህ ቦታ ለምሳሌ ወላይታ እንደዚህ አይነት ቦታ፣ ደቡብ ኦሞ እንደዚህ አይነት ቦታ፣ ምስራቅ እንደዚህ አይነት ቦታ፣ አዲስ አበባ ደግሞ ቅድም እንዳሉት አዲስ አበባም ህዝብ ራሱ የተራበ ነው እንዲህ አይነት ቦታ እናከፋፍላለን እንዲህ ራሳችሁ አጥንታችሁ ያቀረባችሁት ነገር አለ ወይስ በዚህ ረገድ ምንድን ነው ሂደቱ አሁን ያለው?
እኛ እንግዲህ በዚህ ረገድ እኛ ራሳችን እናከፋፍል ነው። መንግስት ደግሞ በመንግስቱ ሱፐርቪዥን ውስጥ ካልሆነ በስተቀር በዚህ በአዲሱም ኤንጂኦ መሰረት ሊሆን አይችልም የሚል ነው። ደግሞ እርዳታ ድርጅቶች በሁለት ተከፍለዋል፣ የአብያተ ክርስቲያናት እርዳታ ሰጪዎችና የግል ኤንጂኦዎች ተብለዋል። እና የአብያተ ክርስቲያናት እርዳታ ሰጪዎችን አይመለከትም፣ በተለይ በሰብአዊ መብት የሚሰሩ የሚል ነገር አለ። እኔ አሁን ሲአርዲ የሚባል ክርስቲያን ሪሊፍ ኤንድ ዴቨሎፕመንት ኤንጂኦችን የሚያስተባብር ድርጅት ነው። እዛም ስብሰባ ላይ ነበርኩኝ። ሄጄም እዛ አነጋግሬ ያለሁኝ ይሄ ደግሞ የኔን ድርጅት ብቻ ሳይሆን የብዙዎችን ዓለም አቀፍ እርዳታ ሰጪዎችን ድርጅት ሁሉ ይዟል። ዓለም ባንክ ሁሉ እርዳታውን ያቆመ ነው። ሁለተኛ የእንግሊዝ እርዳታም ድርጅት ደግሞ ወደ 100 ሚሊዮን ዶላር ይዟል። ይሄ ነገር ካልተፈታ፣ ይሄ የኤንጂኦቹ ጉዳይ ካልተፈታ የሚል ትኩስ ኢሹ ነው በአሁኑ ጊዜ። እና ይሄ ችግር በኔ ድርጅት ላይ የመጣ ብቻ ሳይሆን በሁሉም ላይ ያለ ነገር ነው። የእርዳታ ሰጪ ድርጅቶቹ እርዳታን ከሰብአዊ መብት ረገጣ ለይተናናው አናየውም። ኢኮኖሚክ ዴቨሎፕመንት ራሱ ከፖቨርቲ እና ከሂውማን ራይት ጋር ይያያዛል የሚል ነው። የመንግስት ፊሎሶፊ ደግሞ ሂውማን ራይትስ እና ዴቨሎፕመንት ምንም ግንኙነት የለውም የሚል የፊሎሶፊ አቋም እና ልዩነት ነው ያለው። ዌስተርንስ ሂውማን ራይትን ከዴቨሎፕመንት ለይተናናየውም ይላሉ። ላይክ ቻይና ሌሎች ደግሞ ኢስተርን ዴቨሎፕመንት ከሂውማን ራይት ጋር አያያዝም። አንድ መንግስት ዲክታተርም ቢሆን ጨቁኖ በኃይል አገዛዝ ሂውማን ራይት ሳይሰጥ ኢኮኖሚክ ዴቨሎፕመንት ማምጣት ይችላል የሚል ቲዮሪ አላቸው። ከዚህ በፊት ይህንን ብርሃኑ ነጋ በሰፊው በዚህ አሜሪካ ዩኒቨርሲቲ ተናግሯል። እና ያ አይነት አቋም ነው እንግዲህ ይሄን ያለው።
አሁን እንደዚህ ከሆነ እንግዲህ ወደ ዋናው አንዳንድ ነገሮች ላይ ደግሞ ልመለስና በአጠቃላይ ይሄ የፍልስፍና ጉዳይ ነው ካልን፣ ይሄን ፍልስፍና ወያኔዎች ወይንም ደግሞ የወያኔ መንግስት አዘ መንግስት ዛሬ በመሆናቸው ካልሆነ በስተቀር ድሮ በረሃ ያሉ እነዚህ
አድማጮቻችን ይሄን የምትከታተሉት ቲሲአይቲአር 101.9 የጣና ሬዲዮ ነው። በእኔ በኩል እንግዲህ ይሄ ፕሮግራም እስከሚያልቅ ድረስ ተከታተሉት። ከዚህ ከሲአይቲአር የምሰናበታችሁ መላኩ ጸጋይ ነኝ። በሚቀጥለው ሳምንት እስከምንገናኝ ደህና።
ቀደም ሲል የነበረውን መንግስትም መረጃ በመስጠትም ለነሱም በማገዝ የእርዳታ ድርጅቶች እጅ እንደነበረበት ያቃሉ። አብረው ነው የመጡት። አሁን እርዳታ ድርጅቶቹ ጋር ያለው የአዲስ እርዳታ መርህ ወይም ፖሊሲ መሰረታዊ ጉዳዩ መንግስታችን ያናጉብናል፣ የኛ መንግስት እኛ በረሃ ላይ በነበርንበት ጊዜ እንደረዱ ሌሎችንም ሊረዱ ስለሚችሉ እኛ በቀጥታ ካልተቆጣጠርናቸው እነሱ ኤግዚስት ማድረግ የለባቸውም ከሚል ከውስጥ አወቅ የመነጨ አሰራር ነው ይመስልዎታል? ወይንስ እንደተባለው ህዝቡን እየጨቆንኩ ብቻ ላሳድገው፣ ላበላው፣ ለመግበው ይችላል እምነት ይሄ ነው ከሚል የመነጨ ነውና በዚህ ረገድ እንዳሉት የውጭ ድርጅቶችም ይሄንን አዲሱን ፖሊሲ እየተቃወሙ ነው ያሉትና በግልጽ በመንግስት ወይም በወያኔ መንግስት በኩል ያለው አመለካከት ከልምድ ጋራ ተያይዞ ሊጎዱን ይችላሉ፣ አሰራራችን መንግስታችን ሊያዳክሙብን ይችላሉ፣ የደርግን መንግስት እንዳዳከሙት እኛንም ደግሞ በሌላ መልክ እየቀረቡ ሊያዳክሙን ይችላሉ ከሚል ፖሊሲ የመነጨ ነው መስሎታል? እንዴት ነው የዚህ የሁለቱ መሰረታዊ ልዩነት ዛሬ ከዓለም ባንክ ከተለያዩ መንግስታት እንዲሁም ከሂውማን ራይት የሚደርሰው ወቀሳ ምንድን ነው መሰረታዊ መንስኤው?
እኔ መቼም እንደሚመስለኝ መጀመሪያም በደርግ ጊዜ መዛ ነበርኩኝ፣ በመካከል ነው እኔ ወጣሁት። የሚደረገውንም ነገር አቃለሁኝ። አንዳንድ ጊዜ ኮሚኒስቶች ወይም ደግሞ የመንግስቱ ኃይለማርያም መንግስት ክርስትናም ሆነ ይሄ እርዳታ ድርጅት የምዕራባውያንን አይዲዮሎጂ ማራመጃ ነው እያሉ ድርጅት ዘግተዋል፣ ቤተ ክርስቲያን ዘግተዋል። የሰናፍጭ ቅንጣት እውነትም አለው። እና ለምሳሌ እኔ አውቃለሁኝ የእርዳታ ድርጅቶች በኮንቴነር የእርዳታ ምግብ ነው ብለው መሳሪያ የጫኑ በኢብናት በሱዳን አድርገው ለነዚህ ያቀብሉ ነበረ። ሁለተኛም ደግሞ ብዙ ነገር አለ። መከላከያ ሚኒስትሩን በግ ያደረጉ ነበር ኢትዮጵያ ሆቴል ውስጥ ተቀምጠው። በዚህ ላይ ደግሞ ይህን ሁሉ እንግዲህ ፋሲሊቴት የሚያደርገው ኤንጂኦ ነው እና እነዚህ የውጭ ድርጅቶች ናቸው እነዚህ ኤንጂኦ ምናምን እየተባሉ ሁለት ሶስተኛ ነገር ከዚ እንኳን ሳይቀር እዚ ያሉ እኔ አውቃለሁኝ። እኔ እዚ በነበረኝ ጊዜ ቤተክርስቲያን ገንዘብ ሰብስበን በዚ በሱዳን በኩል በኦክስፋም ገንዘብ እንላክ አንላክ በሚለው ቅራኔ እኔ ደግሞ ሁለቱም የኢትዮጵያ ህዝብ ነው የሚሞተው ለምን ይሄ ይሆናል ብላቸው እንግዲህ አንተ የኛ መጋቢ ልትሆን አትችልም ብለው ከኔ ጋራ ጻፈጥረው መለያየት በቤተክርስቲያን የትግራይ የኦሮሞ ቸርችን ከፍታለን ብለው የበጠበጡኝ እዚሁ አሉ። እና ምንድነው እንግዲህ ይሄ መንግስት ያቃል መጀመሪያም የገባው በኤንጂኦ ነው አሁን ደግሞ ሂዩማን ራይት እየተጠናከረ ሲመጣ በተለይ ከ97 ምርጫ በኋላ እነዚህ አሜሪካኖች ፊታቸውን ሊመልሱብኝ ነው አሁን ይሄ ኤንጂኦዎች ናቸው መጠቀሚያቸው አስቀድሜ መምጫ መንገዳቸውን መዝጋት አለብኝ በሚል ሁኔታ ይመስለኛል አተኩሮ በቀጥታ እነዚህን እኔ ካልተቆጣጠርኩኝ መንቀሳቀስ አይችሉም ብሎ የእርዳታ ድርጅቶችን ብቻ አይደለም አብያተ ክርስቲያናትንም እንደዚሁ ያመሰ ነው እና አሁን በአዲስ አበባ ብትሄድ ይሄ የኦነግ ቤተክርስቲያን ነው ይሄ የሃደግ ቤተክርስቲያን ነው የወያኔ ይሄ ደግሞ የኤርትራውያን ቤተክርስቲያን ነው እነሱ ናቸው የተመሰጉበት ይሄ ደግሞ አክራሪ አማራ ነፍጠኛ ያለበት ነው እየተባለ ቤተክርስቲያኑም የእርዳታ ድርጅቱም እየተፈረጀ ነው። ስለዚህ በእንደዚህ አይነት ሁኔታ የፍራቻና ያለመተማመን ይሄ ማይኖሪቲ ጋቨርንመንት ብዙ ጊዜ የራሱ ስልጣን ላይ ለመቆየት ሁሉንም ነገር ጨምዶ በጠመንጃ አፈሙዝ የመግዛት የዲክታቶሪያል ባህሪ በራስ ያለመተማመን ይመስለኛል ይሁሉ።
እንግዲህ ወደዚህ ከመጣን አሁን እርሶ አዲስ አበባ ሄደው ነበር ኢትዮጵያ ሄደው ነበር ለመሆኑ በድርቅ የተጎዱ አካባቢዎች በአካል ሄደው ያዩታል ወይ?
እኔ እንግዲህ ወላይታ ውስጥ አልገባሁኝም ነገር ግን አንዳንድ ቦታ አዲስ አበባና አካባቢው ሄጃለሁኝ በዚህ በምዕራብ ሸዋ ሄጃለሁኝ ገበሬው አካባቢ ኦሮሞ ከመኪና መንገድ ወደ 3 ሰዓት በፈረስ የሚያስገባበት ስፍራ ሁሉ ሄጃለሁኝ ከብቶች ሞተው አይቻለሁ የተራበ ነገር ነግረውኛል ሪፖርት ሰጥተውኛል በዚህ በሸዋ አካባቢው እንኳን ማአት ህዝብ እየሞተ ነው ያለው በደብረ ብርሃን አካባቢ ኢንፎርሜሽን አለኝ እህልም ብናገኝ ምን ሰጠው ወደዛ ነው በተለይ በአሩሲ ውስጥ አለኝ በተለይ ደግሞ በዚህ በምርጫ 97 በገጠር ውስጥ ሆኖ ለተቃዋሚው ድርጅት ድምጽ ያሰጠ ሁሉ እየተራበ ነው እየተጠማ ነው ከስራም እየተፈናቀለ ነው እና ምንድነው መንግስት የፖለቲካ መጠቀሚያ አድርገዋል ድርቁንም መሬትም ደግሞ እናከፋፍላለን ይላሉ ቀበሬው ገበሬው ተመዝግቦ የመታወቂያ ይሰጣዋል ያ መሬት የመሬት ስርዓትና በጃለን ብለው ያ ካልሆነ ደግሞ ከመሬቱ ይፈናቀላል መታወቂያ ከተሰጣውና መሬቱ ከዛ ከሆነ ደግሞ የመንግስትን ፕሮፓጋንዳ መደገፍ አለበት መሬት ራሱ ለፖለቲካ ጉዳይ መጠቀሚያ የሆነ ነው ነፃ መሬት የለም አሁን ኢትዮጵያ ውስጥ አዲስ አበባ ውስጥ ቢሆን መንግስት መሬት እየቸበቸበ ነው ገንዘቡን ያው የሚያፈሱት ከባንክም እየዘረፉ እየወሰዱ ቤት የሚሰሩት የነሱ ሰዎች ናቸው ወደፊት በቤቱ ማን እንደሚጠቀምም አላውቅም ኮራፕሽንም የሚፈጠረው ባሌስትራ ወርቅ ነው ያሉ የሚጭኑት ያው ከነሱ ጋራ የተዛመዱ ሰዎች ናቸው አሁን በቅርቡ ሰምተ እንደሆነ ናይጄሪያው ሳይቀር ያጭበረበረ ገንዘብ ከባለ ስልጣኖች እየዘረፈ እየወሰደ ነው የሌባና የጉቦ የወንበዴ ሀገር አድርገዋታል እና እንዲህ አይነት የተመሰቃቀለ ሁኔታ ነው ያለው
በጣም ጥሩ እንግዲህ መቼም የሚያሳዝን ነገር ነው ምን ሰማው ሁሉ ጊዜም ያገራችን ነገር መቼ መፍትሄ እንደሚሰጥ ባናቅም እርሶ በአለበት የአባትነት ጉዳይ እዛን ከሄዱ በኋላ የቢሮክራሲው እንደዚህ እና ለመሆኑ ከወያኔ ባለስልጣናት በቅርብ ቀርበው ያለውን ሁኔታ ለማስረዳት የሞከሩበት ጊዜ አለ ወይ አሁን ከሄዱ በኋላ ማለት ነው ካለስ የነሱ መልስ እንዴት ነው ምናልባት ከደህንነት ጋር ወይም ከሌላ ጋር የተያዘ ጉዳይ ካልሆነ በስተቀር በስምም ጠቅሰው ሊያስረዱን የሚችሉ ባለስልጣን አለ ወይ በዚህ ረገድ?
እኔ እንግዲህ በስመት ቀሙ ይጠቅምና አይጠቅምም እንደሆነ አላውቅም። ለምሳሌ ከዶክተር ተቀዳ አለሙ ጋር ነበርኩኝ ቢሮ ገብቼ ከአንድ ፈረንጅ ጋራ ያው ይሄን ዳታ ከሚሰድ ድርጅት ጋራ ብዙ ነገር አነጋግሬዋል ተነጋግረናል። ግን ቢሮ እንደገባሁኝ ተቀዳ እኔን ከማየት ይልቅ ፈረንጁን ማየት ነው የመረጠው እና እንደው እዛ ከ45 ደቂቃ በላይ ቆይተናል፣ ቡና ጠጥተናል፣ ምን ብለናል። በቃ ፈረንጁን እንደው አፋፉን እንደው ልጄ ካናዳ ልትገባ ነበር፣ እኔ ደግሞ እንደዚህ ነኝ፣ አሜሪካን ሀገር ነው የተማርኩት ሎስ አንጀለስ፣ እንደው ወይ ለስልጣን መልምሉኝ ይሁን እንደዚህ እንደዚህ አይነት ነገር ከመናገር በስተቀር እኔንማ እንደው ሊያኛ አይፈልግም። ምንድነው መሰለ አሁን ያየሁት ይሄ መንግስት በኢትዮጵያዊ በወገኑ በህዝቡ ከማመን ይልቅ በነጭ ማመን ይቀለዋል። በነጭ ማመን በቃ ነጭ ባምንና ነጭን ባመልክ እነሱ እዚህ ስልጣን ላይ ያቆዩኛል ብሎ የሚያምን ይመስለኛል። እኔ አሁን ወደ ኢትዮጵያ እንኳን ስገባ ከባለቤቴ ጋራ የባለቤቴን ሻንጣ አይፈትሹም፣ እሷን ይለቋታል፣ እኔን ሻንጣዬን ይፈትሻሉ። ምን ይላሉ እንዴ? ለመሆኑ ኢትዮጵያዊ እኔ ነኝ እሷ ነች? እቺን ሀገር እኮ ያቆዩት እኮ አባቶቻችን ናቸው እንዴ? የኔ አባት እኮ ማይጨው ደሙ ጠብ ብሎ ፈሷል ሲዋጋ። ስማ የዛች መሬት እኮ ደም እኮ አሁን ማይጨው ትላንትና ተነስተው ጠቅላይ ሚኒስትሩ የአክሱም ሐውልት ለወላይታ ህዝብ ምኑ ነው ብለው ይሄንን አሁን የስፖርትና አካል የሆነው ልጅ ሲሸረድዱ ነበር። ነገ ተነስተው ማይጨው ለከበደ ደጉ ምኑ ነው ቢሉ እኔ አባቴ ደሙ የፈሰሰበት ሀገር ነው ብዬ ያንን ክሌም ማድረግ አልችልም እንዴ? ቆስሎ ስንት አመት ሙሉ ሲማቀቅ ነው የገባው። እና እንደዚህ አይነት እኛ አገር ወዳድ የሆነው ሰዎች በፈረንጅ በቃ ያምን ፈረንጅ ሲያው ብቻ እንዲሽቆጠቆጣሉ። እና አሞሌ የናቀውን ባለቤት የናቀውን አሞሌ ባለ እዳ አይቀበለውም ይላል። እና እነሱ በፈረንጅ እንድንናቅ ነው ለማድረግ የሚፈልጉት። ራሳቸውን ብቻ የፈረንጅ አሽከር አድርገው ለማቅረብ የመጡ ሰዎች ናቸው። በተለይ ይሄ በጣም ነው የሚያሳዝነኝ። እና ሰውየው እንኳን ከዛ ስንወጣ ምን አለኝ እንደ ይሄ ሰውዬ ምንድን ነው እንደው እኔን ከፍ ከፍ ያደርጋል፣ አንተን አይቶም ለማነጋገር አልፈቀደም አለኝ። አይ እሱማ እንግዲህ እነሱ መቼ ወይ እኔ ተቃዋሚ ነው ብሎ ይሆናል፣ እኔ ግን ለሀገር የምሰራ ሰው ነኝ እንጂ እኔ የእሱን የፖለቲካ ስልጣን መፈልግ ሰው አይደለሁኝም ብዬ ነገርኩት። እንግዲህ አሁን ባለቤቴም አንዳንድ ሰዎችን ታነጋግራለች፣ እሷ ምናልባት ይቀበሏት ይሆናል።
ታዲያ በዚህ ረገድ እንግዲህ በእውነቱ እነዚህ ባለስልጣናት አሁን ዶክተር ተቀዳ አለሙ ለረጅም ጊዜ የውጭ ጉዳይ ምክትል ሚኒስትር ሆኖ የቆየ ባለስልጣን ነው። እነሱ ከገቡ ጊዜ ጀምሮ ማለት እንግዲህ 18 ዓመት ነው። አሁንም ልጁን ለማስወጣት ያውም የውጭ ጉዳይ ምክትል ሚኒስትር ሆኖ ማለት ነው ሌላ ፈረንጅ እንዲያስወጣለት ይፈልጋል ማለት ነው። የነሱ ልጆች ውጭ ሲወጡ ሁለት ባህሪት ያለው ይመስለኛል ለኔ። አንደኛ አገርን እየከዱ ነው፣ ቤተሰቦቻቸውን እያሸሹ ነው ወይንስ ሌላው ህብረተሰብ በዚህ ረገድ ምን እንደሚጠብቅ ከነሱ ምን ተምሳሌት ይዞ ሀገርን ሀገር ሊያረግ እንደሚፈልግ ነው የሚያስተምሩት? እየሸሹ ነው ወይስ ቤተሰቦቻቸውን ሸልተር እየሰጡ ነው? እንዴት ነው ይሄ ነገር? ለማስተማር እውቀት እንዲያገኙ ለማድረግ ነው? እስከ ዩኒቨርሲቲ ሊያስተምሩበት የሚችሉ ተቋም የለም ወይስ ኢትዮጵያ ውስጥ? ለምን ውጭ ሌላ ሰው ተለማምጦ መላክስ አስፈለገ?
እኔ እንግዲህ ይህንን ጥያቄ እነሱ ቢመልሱ ይሻላል። እኔ የእነሱ ልብ ላውቅ አልችልም። ግን አሁን የምናየው ተጨባጭ ሁኔታ አለ። ይሄውና ገንዘብ ከሀገር እያሸሹ ነው። እዚህ ቫንኩቨር ውስጥ ራሱ በባንክ ሳይሆን ቀርቶ ድሮ ሶማሌ ነበር መንግስት ገንዘብ የሚቀይረው። የእነሱ ሰዎች እዚህ በዶላር ገንዘብ እየሰጣቸው በብር እዛ ያስከፍላሉ የእነሱ ሰዎች ራሳቸው። ይሄ አንደኛ ገንዘብ ማሸሻ መንገዳቸው ነው። ሁለተኛ ደግሞ አሁን ለምሳሌ በቅርቡ የሚደረግ ነገር አለ። የኤርትራ ጉዳይ በጣም ከባድ ችግር ውስጥ እየተገባ ነው ያለው። መለሰ ዜናዊን የሚደግፉ ኤርትራውያኖች አሉ፣ ኢሳያስን የሚደግፉ ኤርትራውያኖች አሉ። መለሰ ዜናዊን የሚደግፉ ኤርትራውያኖች እዚህ ሽሬ ላይ እያስቀመጡ ከዛ በኋላ በዩናይትድ ኔሽን በኩል ይሄው እየላኩ ነው በፈረንጅ ሀገር እና እዚህ እየላኳቸው ነው። እዚህ አሁንም ካ ካናዳም አሜሪካንም እየገቡ ነው ያሉት። ምን እንደሚሆን አላቅም መጨረሻው። ሌላው ደግሞ ይሄው አሁን የሶማሌን መንግስትና ኤርትራን መለሰ ሄዶ እዛ ይወራል። ኤርትራ ደግሞ ሶማሌን ይደግፋል። ሶማሌዎች የሚይዙት መሳሪያ ራሱ አንድ መንግስት የሚይዘው መሳሪያ ሽፍታ የሚይዘው መሳሪያ ሳይሆን አንድ መንግስት የሚይዘው መሳሪያ ነው። በዚህ ላይ ደግሞ እየዘረፉ ከዚህ በፊት መለሰም ተናግሮታል ለኤርትራ መንግስት በጀት የለውም ማዕከላዊ አስተዳደር የለውም በዘረፋ የሚኖር ነው ብሏል። መርከብ ያዙ እየዘረፉ በሚሊዮን የሚቆጠር ራምሰም ያስከፈሉ ነው የሚኖሩት። መለሰና ደግሞ ኢሳያስ ያው አንድ ናቸው። የዛም ሶማሌ የገባው ወታደር አብሮ እየዘረፈ ወደ ኤርትራ ብር ልክ እንደሆነ አላቅም። እንዲህ አይነት የተመሰቃቀለ ነው ያለው። ከዛ የሚወጡትን ለምሳሌ አይታችሁ እንደሆነ በመርከብ ሲያዝ ሶማሌ አይደለም ሶማሌ ትግሬ ነው። አሁን አንድ ያስሙን ማን ነው ሙሴ ነኝ ነው ያላልከው ሙሴ? አዎ እንደዚህ እንደዚህ አይነት ሰዎች ናቸው ቡቄ ቡቄ የሚሉት። እና እዛ ደግሞ አሁን በተለይ ኢትዮጵያ ጂኦፖለቲካል ስታተሷ ከራስ ካሳ እስከ ራስ ዱሜራ ድረስ የኢትዮጵያ ነበር። ይሄ ከቀይ ባህር ጠረፍ ከሱዳን አንስቶ ያኔ ደግሞ ጃንሆይ የባህር ኃይል ነበራቸው። ባህር ኃይሉ ጦሩን ይጠብቃል። አሜሪካ ፍሊት ያንን ይጠብቅ ነበር። ያንን ሁሉ አሁን አፈረሱ። ይሄ መንግስት በታተነ መርከቡን ሁሉ ሸጠ አያስፈልገንም ብሎ። አሁን አስጨናቂ ሁኔታ በዛ አካባቢ እየተነሳ ነው። እና አሁን አሜሪካ ነበር የሚጠብቀው። ራሽያ ደግሞ እኔ መግባቴ ነው ሰተት ብዬ እኔ እዛ ጠብቃለሁኝ አለ በዛ በኩል። የዚህ የጂኦፖለቲካ ሁኔታ የኃይል ሚዛኑ የዓለም ሱፐር ፓወር አስቸጋሪ ነው የሚሆነው። አሁን መለሰ አሜሪካኖች ካልተስማሙት ድሮም ኮሙኒስት ነው በቀጥታ ግልብጥ ብሎ ከራሽያ እና ከቻይና ጋር እኔ ሆኛለሁኝ ብሎ ወደዛ ይገለበጣል። እንደገና ሀገሪቷን ወስዶ ሌላ ጣጣ ውስጥ ነው የሚጥለው እንጂ ለኢትዮጵያ ሕዝብ ዲሞክራሲም ይሰጣል ነጻ ምርጫም ይደረጋል የሚል እኔ ሐሳብም ከዚህ መንግስት የለኝም ይገኛልም ብዬ አላስብም።
በዚህ ረገድ እስኪ አንድ ጥያቄ ላንሳና ወደ ውይይታችን መጠቃለያ ልምጣ። በአሁን ወቅት አዲስ አበባ ያልታወቁ ሽፍቶች ወይም እነሱ አጠራር አሸባሪዎች ገብተዋል ተብሎ ከተማው ባለፈው ሳምንት ሲፈተሽ ነበር። ምናልባት ትናንትና ሰምተው እንደሆነ አላቅም የአሜሪካ የመከላከያ ትልቅ ጀነራል ወደ አዲስ አበባ ሄዷል። የአሜሪካ የውጭ ጉዳይ ሚኒስቴር ራሱ ለዜጎቹ የማስጠንቀቂያ የጉዞ ማስጠንቀቂያ አውጥቷልና የተለያዩ ቦታዎች ላይ እንዳንት እንዳያደርጉ በተለይ ደግሞ ነገ እሁድ ታላቁ ሩጫ አለ። በዚህ ገድ በዚያም ላይ እንደዚህ ስጋት እንዳላቸው ገልጿልና ይሄ አንደኛ ትናንትና ሲነገረን የነበረው አሸባሪ ሶማሌ ውስጥ ነው ያለ ነበር። ዛሬ ከሶማሌ አምልጦ አዲስ አበባ ገባ ነው የሚሉንና ለምን ምን እየተበቁ ነው ያሉት እነዚህ ሰዎች? አሸባሪ ሊደመስሱ አይደል እንደ ሶማሌ ገባ ነው ያሉን? እንደገና አዲስ አበባ እንዴት አገው ነው የገቡባቸው? እስኪ እንደዚህ ስለዚህ ዳይላማ ያለውትን ሐሳብ ይግለጹልኝ።
እኔ መቼም ከዚህ በፊት አንድ ነጋዴዎች ተብሎ ከዚህ የኢትዮጵያን ኢኮኖሚ ያሻሽላሉ ብዬ የታወቁ ነጋዴዎችን ይዤ ገብቼ ነበር ከአሜሪካ ከካናዳ። የአሜሪካ ኤምባሲ ተጠርቶ ሂልተን ሆቴል ስብሰባ ነበረን። እኔ ነግሬያቸዋለሁ ኢትዮጵያ ውስጥ ምንም ቴሮሪስት የለም እስላምና ክርስቲያን ተከባብሮ ነው የኖረው። አባቴ ታላቅ እህቴን ሲድር ለእስላም እዚህ ታርዶ ክርስቲያን እዚህ ታርዶ ነው እና ነብዩ መሐመድ የሰላም አገር ኢትዮጵያ ነው ብሎ ሲሰደዱ ሂዱ ብሎ የላካቸው እዚህ ነው። አሁን እነዚህ ሰዎች ይሄንን ቴሮሪስት ይያሉ የሚጠቀሙት ለፖለቲካ ነው። እነሱ ናቸው ራሳቸው ቴሮሪስት። ስለ እግዚአብሔር ተውንኛ ሶማሌም አልወረረችንም ምን ይሁን ብለን ነው እዛ ሄደን እንትን የምንለው? ከሶማሌ ህዝብ ጋርኛ ተስማምተን የኖርን ሰዎች ነን። አንዳንድ ጊዜ ያኔ በሼር ማርኬት ጊዜ ያውም እሱም የራሽያና የአሜሪካ ጸም ነው ኮሙኒስቶች አስወርረውን ነበር እሱንም ፈተነዋል። ግልብጥ ብለው ደግሞ በዚህ በኩል መጥተው እኛን ረዱ እና ለምን አትተውንም ብዬ ነግሬያቸዋለሁ። ይሄ መንግስት የማይሰራው ቲያትር የለም። አሁን ይሄ ኦባማ ተመርጧል አሜሪካ በፖሊሲዋን በኢትዮጵያ ላይ ትቀይራለች ተብሎ ስንት ቲያትር የማይሰሩት ነገር የለም። ማፊያ ናቸው እነሱ ራሳቸው ስንት ነገር እየሰሩ እየሰሩ ነው አሁን አሜሪካንን ለማሳመን ነው አሁን ይሄ እንዲህ የገባ ነው ያፈነዳ ነው የኢትዮጵያ ህዝብ እንደሆነ የተራበ ሆዱ የታሰረ ህዝብ ምንድነው የሚያፈነዳው ሶማሌ እንኳን አዲስ አበባ ሊገባ እሱ ከዛም ከድንበርም ራሱ በረሃብ ተቆልቶ ሊሞት ነው እዛ ራሱ እና ይሄ መቼም ይሄ መንግስት የሚሰራው ቲያትር ነው አሁን ደግሞ አሜሪካኖቹን ያዲሱን ፖሊሲ ለማስቀየር አሁን እንዳልከው የውጭ ጉዳይ ሚኒስትሩ ምኑ ከገባ ይሄው ተመልከቱ ይላል አሁን ነገ ደግሞ ወይ የታላቁን ሩጫ ይሄው አሰናከሉ ብሎ እሱ ራሱ አንድ ነገር ያፈነዳና አንድ ቲያትር ፈጥሮ ከዛ በኋላ ሐሳብ ለማስቀየርና በስልጣን ላይ የሚቆዩበትን ጊዜ ይሄም ደግሞ የኢትዮጵያ ይሄ HR ስንት ነው የሚባለው 2003 እንዳይጸድቅ ያንን ለማድረግ የሚጫወቱት ቲያትር እንጂ የኢትዮጵያ ህዝብ ችሎ ተቻችሎ ሲገለው እንኳን መቼ አመጸ ይሁንና እንደ ኬንያ እንኳን ሁለት ሶስት ቀን አላመጸም እኮ በጥይቱ ይዞ ህፃኑ ሲደፍን እግዚአብሔር ይፍረደኝ ብሎ ተደፍቶ አልቅሶ ነው ዝም ብሎ የተወው እና እኔ ኢትዮጵያ ውስጥ ምንም ቴሮሪስት የለም ኢትዮጵያንም ቴሮሪስት የሚያሰጋት ጉዳይ የለም ከዚህ በፊትም ያፈነዱት ኬንያ ነው እንጂ ኢትዮጵያ ውስጥ ምን ሆነ ግን እኔ አሁን አንዱን አግኝቻለሁ እዛ ወታደሩ ተራ ወታደሩ እኮ ሲፈትሸን እንዴ ለምንድን ነው እንደዚህ የምትፈትሸን እንደው ይሄ መሳሪያችሁ እኮ ለስፒልም ይጮሃል ካስተካከላችሁት ይሄን ያህል ስቃይ ደሞ ወንድ ልጅ ቀበቶን ፍታ አይባልም በእኛ ባህል እንዴት ነው ብዬ ብለው እኛ እንኳን አሜሪካ መንግስት ይወደደን በጸጥታ አጠባበቃችን ነው እንግዲህ ይሄ አንድ ተራ ፈታሽ ነው የአሜሪካ መንግስት እንደወደደው ቆይ ይሄ እንግዲህ ከመንግስት የሚሰጠው እኮ መሰሪያ እኮ ነው እስቲ እግዚአብሔር ያሳይ የአሜሪካ መንግስት ይወደደን በጸጥታ አጠባበቃችን ነው አለ የአሜሪካ መንግስት ምንድነው ጸጥታ አጠባበቃቸው ህዝቡ ሰላማዊ ነው የኢትዮጵያ ህዝብ ሰላማዊ ነው በቫዮለንስ የሚያምን አይደለም እነቴን ነው ኮምል አሁን በትጥቅ ትግል እንኳን ጫካን ገባለን የሚሉትን አረባካቹ ተው ስለ እግዚአብሔር ሰልችቶናል የሚሉ ናቸው እነሱ ናቸው ወንድሙን ገሎ ጀጋኑ ጀጋኑ ያለ የሚጨፍረው እንጂ እኛ በጦርነት እኛ አናምንም በጦርነት በሰላም ታረቁ ስንል ምን ረብሻ አለ ምን መች ተጣላን የሚሉ እነሱ ናቸው የመገንጠል ጥያቄ ብለው በህገ መንግስት ውስጥ አስገብተው የኢትዮጵያን ህዝብ ተገነጣጠል ተበታተን እንደፈለክ አድርግ ብለው ረብሻ ያስነሱ እነሱ ናቸው እኔ አሁን የኦጋዴን ድርጅት ይሄ ህገ መንግስቱ ሲጸድቅ ይጨፍር ነበር እንደዚህ ያለ ከዛ በኋላ በማግስቱ ለንደን እንትን ሲሉት ኢህአዴግ እንግዲህ ስልጣን ሰጥቶናል መገንጠል ብሏል በራሱ ቋንቋ እናናግረዋለን አለ እንደዚህ ብሎ ኢንተርቪው ሲሰጥ በጆሮዬ ሰምቻለሁ ይሄው ያናገሩት ነው አሁን የኦጋዴን እንዴ ኢትዮጵያ ይሄ መገንጠል የሚለውን ጥያቄ ካላጠፉ ድረስ በሰላም ትኖራለች ብዬ አላምንም ኢቭን በየነጠጡ ሰዓት